ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ማክሰኞ መጋቢት 28 2013 ዓ.ም ምረት ዝግጅታችን ጀመረ። የኢትዮጵያ ሰብአዊ መብቶች ኮሚሽን በሶማሌ ክልል የእስረኞችን አያያዝ በተመለከተ ብዙ ማሻሻያዎች የሚያስፈልጋቸው ጉዳዮችና ቦታዎች መኖራቸውን አስታወቀ። በሆሮ ጉድሩና ምስራቅ ወለጋ ዞኖች ሁለት ወረዳዎች ውስጥ ታጣቂዎች ትላንትናና ከትላንት በስቲያ ጥቃት አድርሰው ሲቪሎችን መግደላቸው ተገለጸ። የፌዴራል ጠቅላይ አቃቤ ሕግ በእነ አቶ ጀዋር መሐመድ የክስ መዝገብ ምስክሮቹን በዝግ ችሎት ለማሰማት ያቀረበውን ጥያቄ ፍርድ ቤት ውድቅ አደረገው። እነዚህንና ሌሎች ለዕለቱ የተሰናዱ ዝግጅቶችን ከዜናው በኋላ ታዳምጣላችሁ። ጤና ይስጥልኝ፣ እንደምናመሻችሁ ክቡራትና ክቡራን አድማጮች፣ የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ብርሃን ኃይሉ ስርጭቱን ታቀናብርልናለች። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም፣ በአት ቪኦኤ አምሃሪክ የፌስቡክ ገጻችን በቀጥታ ማዳመጥ ትችላላችሁ። በተጨማሪም ከሰኞ እስከ አርብ በአህዱ ራዲዮ 94.3 ላይ ታገኙናላችሁ። አሁን የሰዓቱን ዋና ዋና የዓለም ዜና እናስደምጣችሁ።
ጤና ይስጥልኝ፣ እንደምናመሻችሁ አድማጮች። ዜናዎቹን የማሰማችሁ ቆንጂት ታዬ ነኝ። በኢትዮጵያ በትናንትናው ዕለት በ24 ሰዓት ጊዜ ውስጥ በኮቪድ-19 ሳቢያ የ37 ሰዎች ሕይወት ማለፉን ከኢትዮጵያ የሕብረተሰብ ጤና ኢንስቲትዩት ድረገጽ ያገኘነው መረጃ አመልክቷል። ወረርሽኙ ከገባ ወዲህ ከፍተኛው ቁጥር መሆኑንም ጨምሮ ገልጿል። በዚሁ የ24 ሰዓት ጊዜ ውስጥ በሀገሪቱ 9038 ሰዎች የኮሮና ቫይረስ ምርመራ ተደርጎላቸው 2138ቱ ላይ ቫይረሱ እንደተገኘ ዕለታዊ መረጃው ጨምሮ አስረድቷል። በኮቪድ-19 ምክንያት ሕይወታቸው ያለፈው ሰዎች ቁጥር በጠቅላላው ከ3000 ማለፉንም ነው ያመለከተው። በኢትዮጵያ የወረርሽኙ መዛመት በየጊዜው እየጨመረ መምጣቱን አጥብቀው እያሳሰቡ ያሉት የጤና ባለስልጣናት ህዝቡ አስፈላጊውን ቫይረሱን መከላከያ እርምጃ ሳይዘናጋ እንዲወስድ እየተማጸኑ ናቸው። ኤርትራ በኮቪድ-19 ምክንያት ከአንድ ዓመት በፊት አቋርጣው የነበረው አህጉራዊ በረራ በመጪው ሚያዝያ አጋማሽ እንደሚጀመር የትራንስፖርትና መገናኛ ሚኒስቴሩ ትናንት አስታውቋል። ብርሃነ በረሃ ከአስመራ ተጨማሪ አለው።
ይህ ለሙከራ መሆኑ የተገለጸው የአየር በረራ በሳምንት አንዴ ዱባይ አስመራ፣ እንዲሁም አዲስ አበባ አስመራ የሚደረግ ሲሆን በየጊዜው እየተገመገመ አስፈላጊ እርምጃዎች እንደሚወሰዱም የትራንስፖርትና መገናኛ ሚኒስቴር ገልጿል። በመመሪያው መሰረት የአየር መንገዶችና ተጓዦች በጤና ሚኒስቴር የወጡና ሌሎች መመሪያዎችን እንዲያከብሩና ከፍተኛ ጥንቃቄ እንዲያደርጉ የሚያስገድድ ነው። በመመሪያው መሰረት የአየር መንገዶቹ በ72 ሰዓታት ውስጥ የተደረጉ የኮቪድ-19 የምርመራ ማረጋገጫ ሰነዶችን ወይ ፒአርሲ ቴስት የያዙ ተጓዦችን ብቻ እንዲጭኑና ማረጋገጫ ሰነዱም ከተፈቀደለት ሕጋዊ ተቋም የተሰጠ መሆኑን የማረጋገጥ ኃላፊነት እንዳለባቸው አመልክቷል። ከውጭ አገር ወደ ኤርትራ የሚመጡ ተጓዦች ከመነሳታቸው 72 ሰዓታት በፊት ከተፈቀደለት ሕጋዊ ተቋም የኮቪድ-19 ምርመራ ማረጋገጫ ሰነድ መያዝ እንዳለባቸው ያስታወቀው የሚኒስቴር ጽህፈት ቤቱ ተጓዦች አስመራ ዓለም አቀፍ ማረፊያ ሲደርሱ አስቸኳይ ወይ ፈጣን ምርመራ ራፒድ አንቲጂን ቴስት ካደረጉ በኋላ ለ7 ቀናት በሆቴል ውስጥ እንዲቆዩ እንደሚገደዱ አስታውቋል። ከኤርትራ ወደ ውጭ አገር የሚጓዙ መንገደኞችም ከመነሳታቸው በፊት የኮቪድ-19 ምርመራ ማረጋገጫ ሰነድ ማቅረብ እንዳለባቸው ያመለከተው የኤርትራ ትራንስፖርትና መገናኛ ሚኒስቴር ተጓዦች ሙሉ ወጪያቸውን ራሳቸው እንደሚሸፍኑና ጉዞውም በኤርትራ የኢሚግሬሽን ሕግ መሰረት ተፈጻሚ እንደሚሆን አስታውቋል። ብርሃነ በርሀ ለአሜሪካ ድምፅ ከአስመራ።
ብርሃነ በርሀን ለዘገባው አመሰግናለሁ። ኬንያ ውስጥ የአንበጣ መንጋ ወረራ አርሶ አደሮች ላይ ከባድ ችግር እየፈጠረ መሆኑ ተገልጿል። ሰብላቸውን እያወደመ የምግብ እጥረትም እያደረሰባቸው ሲሆን ገበሬው የእርሻ ስራው ላይ የሚሰማራበት ወቅት በመሆኑ የአንበጣ ማጥፊያ መድኃኒት ለመርጨት አዳጋች እንደሆነ ባለስልጣናቱ ተናግረዋል። በ በደቡባዊ ናይጄሪያ ከ1800 የሚበልጡ እስረኞች ከወህኒ ቤት ማምለጣቸው ተነገረ። በከባዱ የታጠቀ ቡድን በፈንጂና በሌላ መሳሪያ ወህኒ ቤቱን ካጠቃ በኋላ እስረኞቹ እንዳመለጡ ነው የወህኒ ቤቱ ኃላፊዎች የተናገሩት። በሞዛምቢክ የእስላማዊ መንግስት ብሎ ራሱን ከሚጠራው ቡድን ጋር ግንኙነት ያለው ታጣቂ ቡድን ተቆጣጥሯት የነበረችው የተፈጥሮ ነዳጅ እንቅስቃሴ መናኸሪያዋ ከተማ ፓልማ አስለቅቀናል ሲሉ የጦር ሰራዊቱ ቃል አቀባይ አስታወቁ። ፈረንሳይ ከሩዋንዳው የዘር ፍጅት ዘመን ተያያዥ ሰነዶቿን የያዘውን መዝገብ ለህዝብ ክፍት ልታደርግ ነው። በፕሬዚደንት ኢማኑኤል ማክሮን የተሰየመ ሪፖርት ዋናው አጠናቃሪ ፈረንሳይ ከሩዋንዳው የዘር ማጥፋት በፊትና ድርጊቱ ሲፈጸምም የነበራት ሚና እጅግ ከባዱ ውድቀቷ መሆኑን አምና መቀበል አለባት ብለዋል። የሪፖርቱ አጠናቃሪ ይህን የተናገሩት ፈረንሳይ ከሩዋንዳው የዘር ፍጅት ተያያዥ ሰነዶቿን የያዙትን መዝገቦች ለህዝብ ክፍት ልታደርግ እየተሰናዳች ባለችበት በዚህ ወቅት ነው። ፕሬዚደንት ኢማኑኤል ማክሮን ሪፖርቱ እንዲዘጋጅና ሰነዶቹም ለህዝብ ይፋ እንዲሆኑ ያደረጉት ውሳኔ ሀገራቸው በዘር ፍጅቱ የነበራትን ሚና ይበልጡን ሙሉ በሙሉ በመጋፈጥ ከሩዋንዳ ጋር ያላትን ግንኙነት ለማሻሻል የያዙት ጥረት አካል እንደሆነ ተነግሯል። ጉዳዩ ረጅም ጊዜ የወሰደ ቢሆንም በሁለቱ ሀገሮች መካከል እርቀ ሰላም ሊያመጣ ይችላል ተብሎ ታምኖበታል። በተጠናቀረው ሪፖርት መሰረት በወቅቱ የሩዋንዳ ፕሬዚደንት ሃቪናል ሃቢያሪማናን ይደግፉ የነበሩት የፈረንሳይ ባለስልጣናት የዘር ማጥፋቱን ዝግጅት እያዩ እንዳላዩ ሆነዋል ከሚል ድምዳሜ ደርሷል። ይሁን እንጂ ፈረንሳይ በዘር ማጥፋቱ አድራጎት በራሱ ሚና አልነበራትም ሲል ነጻ አድርጓታል። አድማጮች፣ ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። ዩናይትድ ስቴትስ እና ኢራን ዛሬ ማክሰኞ በተዘዋዋሪ ማለት በሌሎች ወገኖች በኩል ቪየና ላይ ንግግር ሊጀምሩ መሆኑ ተገልጿል። ንግግሩ የኢራንን የኒውክሌር መርሃ ግብር ለመገደብ የተደረሰው ዓለም አቀፍ ስምምነት እንዲያንሰራራ ለማድረግ የተያዘው ጥረት አካል ነው ተብሏል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ቃል አቀባይ ኔድ ፕራይስ ትናንት ለጋዜጠኞች በሰጡት ቃል የዩናይትድ ስቴትስ የኢራን ጉዳይ ልዩ ልዑክ ሮበርት ማሊ የሚመሩት የልዑካን ቡድን ወደ ቪየናው ንግግር እንደሚጓዝ ነው የገለጹት። በዚያ ብሪታንያ፣ ፈረንሳይ፣ ቻይና፣ ጀርመንና ሩሲያ በዓለም አቀፉ የኢራን ኒውክሌር ጉዳይ ስምምነቱን ለማንቀሳቀስ እየተነጋገሩ ናቸው። ሌሎቹ አራቱ የዓለም ሀያላን ዩናይትድ ስቴትስ ወደ ስምምነቱ ተመልሳ እንድትቀላቀልና ኢራንም ውሉን ሙሉ በሙሉ እንድታከብር ለማድረግ ጥረት እያደረጉ ናቸው። የውጭ ጉዳይ ሚኒስቴር ቃል አቀባይ ኔድ ፕራይስ እንዳስረዱት ኢራን እና የተቀሩት የስምምነቱ ፈራሚዎች በቡድን በቡድን ሆነው እንዲነጋገሩ የአውሮፓ ሕብረት እያመቻቸ ነው። የንግግሩ አጀንዳ ኢራን ዓለም አቀፉን ውል ለማክበር በኒውክሌር መርሃ ግብሯ ረገድ ማድረግ ያለባትንና በሌላ በኩል ደግሞ ዩናይትድ ስቴትስ እንደገና ዓለም አቀፉን ስምምነት ለመቀላቀል መውሰድ ያለባትን ማዕቀቦችን የመሰረዝ እርምጃ የሚመለከት ይሆናል ተብሏል። አያይዘውም ቃል አቀባዩ ኔድ ፕራይስ ኢራን የኒውክሌር መርሃ ግብሯን ይበልጡን ዘላቂነት በሚኖረውና ማረጋገጥ በሚቻል መንገድ የምትገድብ ከሆነ ዩናይትድ ስቴትስ ባጸፋው ከኒውክሌር እንቅስቃሴዋ ጋር በተያያዘ የቀድሞ ፕሬዚደንት ዶናልድ ትራምፕ እንደገና ያጸኑባትን ማዕቀብ ማንሳቱን ታስብበታለች ብለዋል። በኮቪድ-19 ዓለም አቀፍ ዜና አዳዲስ ክትባቶች በስኬት እየወጡና ስራ ላይ እየዋሉ መሆናቸው በወረርሽኙ ላይ ድል ለመቀዳጀታችን ዋስትና አይሆንም ሲሉ ዓለም አቀፍ የሕዝብ ጤና ጥበቃ አዋቂዎች አስገነዘቡ። የላንሴት መጽሔት የኮቪድ-19 ኮሚሽን ግብረ ኃይል አባላት ኮንቨርሴሽን በሚባለው መጽሔት ላይ ባወጡት ጽሑፍ ይበልጡን ተላላፊ የሆኑትን የኮሮና ቫይረስ ዝርያዎች ለመቆጣጠር ዓለም ሩጫ ላይ መሆኗን ገልጸዋል። አያይዘውም እየተለዋወጠ ያለው የኮሮና ቫይረስ ዝርያ አሁን ያሉትን ክትባቶች እንዳይሰሩ ሊያደርግ ይችላል። እነዚህ ልውጥ ቫይረሶች ጨዋታውን ቀያይረውታል ሲሉ አክለዋል። የጤና ኤክስፐርቶቹ ግብረ ኃይል አያይዞ ሶስት አዳዲስ የኮሮና ቫይረስ ልውጥ ዝርያዎች አሳሳቢ እንደሆኑ ነው ያመለከተው። ወረርሽኙን ያባብሱታል የሚል ስጋት ከደቀኑት መካከል ብሪታንያና ደቡብ አፍሪካ ላይ የተከሰቱት ከዚያም በኋላ ብራዚል ላይ ባለፈው ጥር የተከሰተው የቫይረሱ ዝርያ ይገኝበታል ነው ያሉት። የኮሮና ቫይረስ ስርጭትን ለመቆጣጠር በዓለም አቀፍ ደረጃ ጥብቅ ስልት ተቀርጾ መንቀሳቀስ እንደሚያስፈልግም አዋቂዎቹ አጥብቀው አሳስበዋል። ይህም የአፍና የአፍንጫ መሸፈኛ ጭንብል መጠቀም፣ አካላዊ ርቀትን መጠበቅ፣ ቤቶችና መሰል ዝግ ስፍራዎች እንዳይታፈኑ ወይም አየር እንዲገባ ማድረግ፣ የክትባት ዘመቻዎችን መቀጠልን እንደሚጨምር አብራርተዋል። የእስራኤል ፕሬዝዳንት ሩቨን ሪቭሊን ጠቅላይ ሚኒስትር ቤንጃሚን ኔታንያሁን አዲስ መንግስት ለመመስረት እንዲሞክሩ እንደመረጧቸው ተሰማ። ባለፈው እንደ አውሮፓውያን አቆጣጠር መጋቢት 23 በተካሄደውና በሁለት አመት ጊዜ ውስጥ ለአራተኛ ጊዜ በተከናወነው ምርጫ አብላጫ ድምጽ ያገኘም ሆነ ጥምር መንግስት ለማቋቋም የሚያበቃ ድምጽ ያገኘ አንድም ፓርቲ የለም። በመጨረሻም ሰሜን ኮሪያ ከኮሮና ቫይረስ ወረርሽኝ መዛመት ጋር በተያያዘ በመጪው የቶኪዮ ኦሊምፒክ አልሳተፍም ብላለች። ቀደም ሲል ለአንድ አመት ያህል እንዲራዘም በተደረገው የኦሊምፒክስ ውድድር ላለመሳተፍ በመወሰን ሰሜን ኮሪያ የመጀመሪያዋ ሀገር ናት። የአሜሪካ ድምጹ ቢል ጋሎ ከሶል ያጠናቀረውን አጭር ዘገባ አሉላ ከበደ ያቀርበዋል።
ሰሜን ኮሪያ የኮሮና ቫይረስ ወረርሽኝን ለመከላከል በዓለም ላይ ጥብቅ የሚባሉ አይነት የቁጥጥር እርምጃዎችን ነው የወሰደችው። ምናልባትም ከዚያ ከቀደመው ውሳኔዋ አንጻር ሲታይ በበጋው ወራት ሊካሄድ ወደ ታቀደው የቶኪዮ ኦሎምፒክ ልዑካኗን ላለመላክ መወሰኗን ማስታወቋ ብዙም አስገራሚ ላይሆን ይችላል። እርምጃው ተጫዋቾቹን ከወረርሽኙ ለመከላከል የተወሰደ ነው ሲል የአገሪቱ የስፖርት ሚኒስቴር አስታውቋል። ሰሜን ኮሪያ ላለፈው አንድ ዓመት ያህል ጊዜ ድንበሮቿን ሙሉ በሙሉ ማለት ይቻላል ዘግታ ነበር የቆየችው። በዚህም ቫይረሱ ወደ አገር እንዳይገባ ማድረግ ችያለሁ ትላለች። ይሁንና ባለሙያዎች ግን ያን አስተሳሰብ እንደ እውነት አይቀበሉትም። በሌላ በኩል ሰሜን ኮሪያ የኦሎምፒክ ውድድርን አስመልክታ የወሰደችው ይህ ውሳኔ እጅግ ኋላ ቀር አሊያም ሳይንሳዊ መሰረት የሌለው በሚል ትችት በሚቀርብበት አሰራሯ ልትቀጥል መወሰኗን ያመላከተ ተደርጎም ተወስደዋል። ፓርክ ወንጎን በሶል የዩሃ ዩኒቨርሲቲ የሰሜን ኮሪያ ጉዳዮች ጥናት መምህር ናቸው።
북한이 거의 코로나 신경증 포비아에 가깝게
እርምጃው የሚያሳየው ሰሜን ኮሪያ ስለ ኮቪድ-19 ወረርሽኝ ያላትን ከፍተኛ ፍርሃት ነው። ይሁን እንጂ ውሳኔዋ የመጨረሻ ላይሆን ይችላል ሲሉ አጽንኦት ሰጥቶ ያስረዱት ፕሮፌሰር ወንጎን ለስፖርት ዲፕሎማሲ ጥቂት ቦታ ብተው አስፈላጊ መሆኑን ጠቁመዋል። ደቡብ ኮሪያ በበኩሏ የኦሎምፒክ ጨዋታዎቹ የተቋረጠውን የሁለቱ ኮሪያዎች ትብብር ለማነቃቃት እንደ አውሮፓውያን የዘመን አቆጣጠር በ2018 ሁለቱ ኮሪያዎች በጊዜው ለተካሄደው የክረምት ኦሎምፒክ አንድ የጋራ ቡድን የላኩበትን የመሰለ ውጥን። ሰሜን ኮሪያ የፊታችን ሐምሌ አጋማሽ ጥብቅ የሆኑ የኮቪድ መከላከያ እርምጃዎችን ባካተተ ስነ ስርዓት ሊካሄድ ከታቀደው የቶኪዮ ኦሎምፒክ በመውጣት
የምጮች ለሰዓቱ ያለን ዜና በዚሁ ያበቃል።
ቆንጅታዬን ለዜናዎቹ እናመሰግናለን። ይህ ከአሜሪካ ድምጽ ራዲዮ ጣቢያ በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎ ሄርዝ በ25 ሜትር ባንድ በ1240 ኪሎ ሄርዝ በ31 ሜትር ባንድ በ9485 ኪሎ ሄርዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የማክሰኞ መጋቢት 28 2013 ዓ.ም ምሽት ፕሮግራም ነው። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን amharic.voanews.com በአት ቪኦኤ አምሃሪክ የፌስቡክ ገጻችን በቀጥታ ማዳመጥ ትችላላችሁ። በተጨማሪም ከሰኞ እስከ አርብ አሃዱ ራዲዮ 94.3 ላይ ታገኙናላችሁ። አሁን ወደ ዕለቱ አብይ ርዕስ እንለፍ። የኢትዮጵያ ሰብአዊ መብት ኮሚሽን የሶማሌ ክልል በታራሚዎችና ተጠርጣሪዎች አያያዝ ላይ ጥሩ መሻሻሎች ያሳየ ቢሆንም አሁንም ሊስተካከሉ የሚገቡ ጉዳዮች አሉ ብሏል። የማረሚያ ቤቶችና ማቆያዎች መጨናነቅ እንዲሁም ታዳጊዎች ከአዋቂዎች ጋር መታሰራቸውን በዋና ክፍተትነት ጠቅሶታል መግለጫው። ይሁንና የአሁኑ አያያዝ ቀድሞ ጄሎ ጋዴን ተብሎ ይታወቅ ከነበረው የማረሚያ ቤት አያያዝ ጋር የሚነጻጸር አይደለም ብሏል። አዲስ ቸኮል ተጨማሪ ዘገባ አለው።
የሶማሌ ክልል በተጠርጣሪዎችና ፍርደኞች አያያዝ ከፍተኛ መሻሻል ቢያሳይም አሁንም ሊስተካከሉ የሚገቡ ጉዳዮች እንዳሉ የኢትዮጵያ ሰብአዊ መብቶች ኮሚሽን አስታውቋል። ኮሚሽኑ መስተካከል አለባቸው ያላቸው ነጥቦች በተመለከተ የኮሚሽኑ የጅጅጋ ቅርንጫፍ ጽሕፈት ቤት አስተባባሪ አቶ አብዱልናስር በረከት ያስረዳሉ።
በተጠርጣሪዎች አያያዝ ጉዳይ ላይ በተለይ በጅጅጋ ከተማ በተለምዶ ሀቫና የሚባለው የጅጅጋ ከተማ ካውንስል ፖሊስ መምሪያ በተጠርጣሪዎች አያያዝ በኢትዮጵያ ሕገ መንግስት ከተቀመጠው አንጻር ጉድለቶች አሉት። እሱ ምንድን ነው? ተጠርጣሪዎችን በብዛት አንድ ክፍል ውስጥ በማስቀመጥ ንጹህ ባልሆኑ ክፍሎች ውስጥ በማስቀመጥ እና ለጤና እክል በሚሰጡ ሁኔታ ተጠርጣሪዎችን በማስቀመጥ በተጨማሪ ደግሞ እዚሁ በሀቫና ወይም ደግሞ በጅጅጋ ከተማ ካውንስል ፖሊስ መምሪያ ስር የሚገኘው 04 ቀበሌ አካባቢ የሚገኘው መምሪያ ድብደባዎች ለሚከሰቱ ተጠርጣሪዎች መረጃዎች ሰጥቶናል እና መሻሻል እንዳለባቸው ለመግለጽ ነው። ከዛ በተጨማሪ ይሄ የጅጅጋ ከተማ ካውንስል ፖሊስ መምሪያ ሀቫና የሚባለው በተደጋጋሚ እንደሚዘጋ ፕሮሚስ ተገብቶልን ነበረ እና ያን ተስፋሚ ሳይሆን ብዙ ስለቆየ ያ በአፋጣኝ መደረግ እንዳለበት ለማስገንዘብ ነው።
ያው እንደ ሶማሌ ክልል ነው መግለጫው ያወጣችሁት እና ከጅጅጋ ውጭ ሌሎች ክልሎች በክልሉ ያሉ ማረሚያ ቤቶችን አይታችኋል?
አሁን የነገርኩ የተጠርጣሪዎች የሚያዙበት ማቆያዎችን በሚመለከት ነው። ጅጅጋ ከተማዎች ያሉትን ተጠርጣሪ ማቆያዎች አይተናል እና በጣም ጥሩ አያያዝ ያላቸው በፖሊሶችና በተጠርጣሪዎች መካከል ያለው ግንኙነትም በጣም ጥሩ ነው። ጅጅጋ ከተማ ላይ ያለው ተጠርጣሪዎች አያያዝ ግን መስተካከል ያለባቸው ነገሮች አሉ። ተፈርዶባቸው በእስር የሚቆዩ ታራሚዎችን በተመለከተ ከፍተኛ የሆነ የእስር ቤት ጥበት ተከስቷል። ክልሉ ላይ በጣም ብዙ እስረኛ ኖሮ ሳይሆን የፋሲሊቲዎች አለመኖር የእስር ቤት ጥበት እንዲከሰት አድርጓል። በተለይ ደግሞ በጎዴ ከተማ ላይ ያለው የማረሚያ ቤት በጣም የተጨናነቀ እንደሆነ እና ከዛም በተጨማሪ ከ18 ዓመት በታች የሆኑ ታራሚዎች ከአካለ መጠን ከደረሱ አዋቂዎች ጋር አንድ ላይ የሚታሰሩበት ፋሲሊቲዎች ናቸው ያሉት እና ያ መስተካከል እንዳለበት ለአካለ መጠን ያልደረሱ ህጻናት እሳቸው መታሰር እንዳለባቸው መግለጽ ያወጣ ነው ማለት ነው። ከ18 ዓመት በታች ያሉ ተጠርጣሪዎችን እና አሳሪዎችን የጅጅጋ ከተማ ካውንስልንም የሚመለከት ነው ማለት ነው።
አሁን ይህን እንትን ተመሳሳይ ክትትሎችን በሌሎች ክልሎች በሚገኙ ማረሚያ ቤቶች ታደርጋላችሁ?
አዎ፣ የኢትዮጵያ ሰብአዊ መብት ኮሚሽን በሁሉም ክልሎች ቅርንጫፍ አለው። በየተዘዋዋረን በየቦታው ክትትል እናደርጋለን፣ በየጊዜውም መግለጫ እናወጣለን። መሻሻሎች አሉ በማረሚያ ቤቶች። በተለይ በማረሚያ ቤት ላይ ያለው ልዩነት በጣም በአገር ደረጃም በሚባል ሁኔታ በጣም ጥሩ ለውጥ አለ በማረሚያ ቤቶች ማለት ነው።
ሶማሌ ክልል ላይ ማለት ነው።
ሶማሌ ክልል ላይም ሌላም አካባቢ ላይ ያለን አሰስመንት በጣም መሻሻል እንዳለ ነው።
እሺ፣ ከዚህ በፊት አሁን ሶማሌ ክልል እንደሚታወቀው በርካታ ዓለም አቀፍ ሚዲያዎችም ሲዘግቡበት የነበረ በርካታ ዓለም አቀፍ የሰብአዊ መብት ተቆርቋሪዎችም እንደዚህ መግለጫ ያወጡበት የነበረ ጄሎ ጋርደን የሚባል ማረሚያ ቤት ነበረ። ከእንስሳት ጋር የሚታሰሩበት ከአውሬዎች ጋር የሚታሰሩበት ድብደባ ይፈጸምበት የነበረ ነው እና ከዛ አንጻር አሁን ምን ያህል ለውጥ አለው ብላችሁ ትገመግሙታላችሁ? ክልሉን
በዜሎ ጋዲን ስር የነበረው ምንም የሚወዳደር ነገር የለም። አሁን በአሁን ሰዓት ተዘግቶ ነው ያለው። ከለውጡ በፊት በጣም ለመናገርም የማይመች የተለያዩ የቶርቸር ሜቶዶች በመጠቀም ብዙ የሚሰቃይበት የነበረ እስር ቤት ነበረ እና ያ በአሁን ተዘግቶ ከዛ ጋር የሚነጻጸር ነገር ምንም የለውም አሁን ያለው ማለት ነው። አሁን ያወጣ ነው ከዛ ጋር ለማነጻጸር ሳይሆን፣ ግን አሁንም ቢሆን መሻሻል ያለባቸው ነገሮች አሉ የሚለውን ለማስገንዘብ ነው። አሁንም
አቶ አብዱልናስር የተገኙ መሻሻሎች እንዲቀጥሉ፣ ሆኖም ቃል በተገባው መሰረት ጅጅጋ የሚገኘውና በተለምዶ ሀቫና የሚባለው ማቆያ እንዲዘጋ፣ ህጻናት ከአዋቂዎች ተለይተው እንዲያዙ፣ በጅጅጋ ከተማ ያሉ የክልልና የዞን ማቆያዎች ላይ ያሉ የተሻሻሉ አገልግሎቶች በጅጅጋ ከተማ ስር ባሉ ማቆያዎችም እንዲተገበሩ፣ እንዲሁም በጎዴ የሚገኘው ማረሚያ ቤት ጥበት መፍትሄ እንዲፈለግለት ጠይቀዋል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ድሬዳዋ።
አዲስ ቸኮልን ለዘገባው እናመሰግናለን። አድማጮች፣ የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። የትንታኔው መጽሔት ይቀጥላል። በሆሮ ጉድሩና ምስራቅ ወለጋ ዞኖች ሁለት ወረዳዎች ውስጥ ታጣቂዎች ከትላንት በስቲያ ጥቃት አድርሰው ሲቪሎችን መግደላቸው ተገለጸ። በጥቃቱ በአጠቃላይ 12 ሰዎች መገደላቸውንና ቁጥራቸው በውል ያልተገለጸ ሰዎች መቁሰላቸውን የአይን እማኝ ነን ያሉ ሰዎች ተናግረዋል። የሆሮ ጉድሩ ወለጋ ዞን አስተዳዳሪ አቶ በቀለ ደቻሳ በአቤ ደንጎሮ ውስጥ ኦነግ ሸኔ 3 ሲቪሎችንና 3 የሚሊሻ አባላትን ገድለዋል ብለዋል። በአጸፋውም 2 ታጣቂዎች ተገድለዋል ሲሉ አክለዋል። የምስራቅ ወለጋ ዞን አስተዳዳሪ ጉዳዩን አጣርቼ ምላሽ ሰጣለሁ ያሉ ቢሆንም ስልክ ባለማንሳታቸው ለጊዜው ሊሳካለት እንዳልቻለ ጠቅሶ ናኮር መልካ ተጨማሪ ዘገባ ልኳል።
በሆሮ ጉድሮ ወለጋ አቤዶንጎሮ ወረዳ መንደር 20 ተብሎ በሚጠራው ቀበሌ ውስጥ መጋቢት 25 2013 ዓ.ም ከትናንት በስቲያ ንጋት ላይ ታጣቂዎች ባደረሱት ጥቃት ንጹሃን ዜጎችን መግደላቸውን የተናገሩት የአይን እማኝ እንደነበሩ ያመለከቱ አቶ አሊ ላቃቸው የተባሉ የአካባቢው ነዋሪ ናቸው። ኦነግ ሸኔ የተባለው የታጠቀ ቡድን ማንነትን መሰረት በማድረግ ያደረሰው ጥቃት ነው ይላሉ አቶ አሊ።
አሁን ሁለት አሁን ያለፈው ሁለት ጠዋት ከሌሊቱ 11 ሰዓት ላይ ነው የገደለ ውዳት ማለት ነው። በዚህ የተጎዱት 5 ናቸው። 6 እንደገና የቆሰሉ ደግሞ ወደ 4 ወደ 5 ቆስለዋል።
በስም የሚያውቋቸው አሉ?
አንዱ ሁሴን ይባላል፣ አንዱ የሱፍ ይባላል። ሌሎችን አላወቋቸውም። እነዚህን አውቃቸዋለሁ። ሁለቱ በአንድ ጊዜ ያለ የተቀበሩት የመቷቸው ወነጎች ናቸው። ወነጎች ናቸው።
ይህንን እርስዎ እንዴት አረጋገጡ?
አቢደንጎር ወረዳ የምትባለው በሙሉ በሙሉ ነው ዛሬ ጫካ ውስጥ ላይ ያሉት። እነሱ የሞቱት 5 ሞተዋል። ሰሉት ብዙ ናቸው።
ለአካባቢው የመንግስት ጸጥታ አካል ያሳወቃችሁበት ሁኔታ ካለ?
ያው ከገማንን ነገር አለን ብናመለክትም እኮ ተቀባይነት የለን። አማራን ለማጥፋት ነው እነሱ የተነሱ።
ሌላው ለደህንነታቸው እንደሚሰጉ በመግለጽ ስማቸው እንዳይገለጽ የጠየቁ የአይን እማኝነታቸውን ያስረዱ የአካባቢው ነዋሪ በበኩላቸው በምስራቅ ወለጋ ጉደያ ቢላ ወረዳ ብሎ የጀሬ ቀበሌ ውስጥ የኦነግ ሸኔ ታጣቂዎች 6 ሰዎችን ገለዋል ብለዋል።
ቀበሮና ውሻ ሲታይ እንዴት ነው እንደዚያ ነው ያዝን። እኛን ለማጥፋት አደም ስለሆነ ያደርበት በጣም እየተረሸነ ነው። 6 ሰዎች ሙተዋል። በአንድ ሴት ደግሞ አሁንም ማርከው ይውሰዷትን ብለው የሀያት እንዳደረሷትም እንጂ አንድ ሴትም አሁንም ጠፍታናለች።
ጉዳዩን አስመልክቶ ጥያቄ ያቀረብንላቸው የሆሮ ጉድሮ ወለጋ ዞን አስተዳዳሪ አቶ በቀለ ደቻሳ በበኩላቸው በአቤዶንጎሮ ውስጥ ጥቃት መፈጸሙን ጠቅሰው የጥቃቱ ፈጻሚዎችም የኦነግ ሸኔ አባላት ናቸው ብለዋል። በጥቃቱ 3 ሲቪሎችና 3 የሚሊሻ አባላት መገደላቸውን የተናገሩት አቶ በቀለ የተገደሉትን ሲቪሎች ማንነት ከመግለጽ ተቆጥበዋል። የመንግስት ጸጥታ ኃይሎች በወሰዱት እርምጃ 2 ታጣቂዎች መገደላቸውንም ተናግረዋል። ይቺ የኦነግ ሸኔ የሌብነት ስራ ነው የምትሰራው። አቤዶንጎሮ ውስጥም በመንግስት ሚሊሻዎች ላይ ተኩስ ከፍታ 3 ሚሊሻዎችን ገላለች። 3 ንጹሐን ዜጎችም እንዲሁ ሞተዋል። ሚሊሻዎቻችንም በወሰዱት የአጸፋ ምላሽ ከታጣቂዎቹ መካከል 2 ተገለዋል፣ አንዱ ደግሞ ተይዟል ብለዋል። በዞን ውስጥ ሰሞኑን ጥቃት በመሰንዘር የማህበረሰቡን ኑሮ ስጋት ላይ የጣሉ ንጹሐንን ኢላማ ያደረጉ ከ60 በላይ ታጣቂዎች መገደላቸውን የተናገሩት አቶ በቀለ ከ30 በላይ ታጣቂዎች ማርከናል ብለዋል። አስተዳዳሪው አክለውም ታጣቂዎቹ ጉዳት እያደረሱ ያሉት በአማራ ብሔር ተወላጆች ላይ ብቻ ሳይሆን በኦሮሞ ተወላጆችም ጭምር ላይ ነው ብለዋል። አብረው የሚኖሩ የተጋቡ የተዋለዱ የኦሮሞና የአማራ ህዝብን ለማጣላት ኦነግ ሸኔ ፍላጎቷን አላማዋን ለማሳካት ነው እንዲህ የምታደርገው። ከኦሮሞ ህዝብ መካከልም የኦሮሞ ሴት፣ የኦሮሞ ህዝብ የመንግስት ስራ ኃላፊዎች የሆኑትን ብዙ ሰዎችን ገለዋል። ባገኙበት እድልም በአማራ ተወላጆች ላይ ጥቃት ይሰነዝራሉ። እኛም ዝም ብለን ቁጭ አላልንም። 69 የሚሆኑ የኦነግ ሸኔ አባላትን ገለናል። ከ30 በላይ የሚሆኑትን ማርከናል። የተለያዩ የጦር መሳሪያዎችንም ይዘናል። ለእነርሱ የሚሰሩ ህዋሶቻቸውንም እንዲሁ እየያዝን ነው ብለዋል። የመንግስት ጸጥታ ኃይሎች ከታጣቂዎች ጋር በመሆን ነው ጥቃት የሚሰነዝሩብን በማለት አንዳንድ የአይን እማኝነታቸውን የተናገሩ ሰዎች ለገለጹትም አቶ በቀለ ተከታዩ ምላሽ ሰጥተዋል።
ወርከነትን ይላተን ወደፈኖ ሞቱማን አባዊ ሸኔ ካን ጀቴት ከነንጎ ሳቢር ወሩ መሸኔ ታአጭ።
ይህን መረጃ የሰጧችሁ ራሳቸው ኦነግ ሸኔዎች ናቸው። በዚህ ጉዳይ ላይ በአካል ተገኝታችሁ ያለውን ሁኔታ መንግስት ለህዝቡ ምን እየሰራ እንደሆነ ማየት ትችላላችሁ። የኦሮሞና አማራ ሚሊሻዎች ተቀናጅተው ነው የሚሰሩት። እነሱ የሚሉትን እኩይ ተግባርም መንግስት አይፈጽምም ብለዋል። በሌላ በኩል በምስራቅ ወለጋ ጉደያ ቢላ ውስጥ ከትናንት በስቲያ ደረሰ የተባለውን ጥቃት በተመለከተ በስልክ ምላሽ ለመስጠት ቃል ገብተው የነበሩ የዞኑ ፖሊስ አዛዥ ኮማንደር ታሪኩ ቆይተን ስንደውልላቸው መልሰን ልናገኛቸው አልቻልንም። በሌላ በኩል ግን ራሳቸውን የኦሮሞ ነጻነት ጦር ብለው የሚጠሩት መንግስት ኦነግ ሸኔ የሚላቸው ሸማቂዎች የምዕራብ ዞን ጦር መሪ ኩምሳ ድሪባ ባለፈው ሳምንት ከቪኦኤ ጋር ባደረጉት የስልክ ቃለ ምልልስ እኔ የምመራው የኦሮሞ ነጻነት ሰራዊት የገደለው አንድም ንጹህ ሰው የለም፣ በህጋችን ንጹሃንን የሚገድል ይረሸናል፣ መወቃቀሱ ለሚያልቁ ንጹሃን የእግዚአብሔር ፍጡር መጫወቻ ቁማር መሆን የለበትም፣ እንደዚህ አይነት የንጹሃን ግድያ ኢትዮጵያ ውስጥ በስቷልና ማጣራት ያለበት ገለልተኛ አካል ነው ማለታቸው ይታወሳል። ለአሜሪካ ድምፅ ናኮር መልካ ካምቦ።
ናኮርን ለዘገባው እናመሰግናለን። ወደ ተከታዩ ዘገባ እናልፋለን። በሰሜን ሸዋ ዞን የአንጾኪያ ገምዛ ወረዳንና በኦሮሞ ብሔረሰብ አስተዳደር የአርጡማ ፉርሲን ወረዳ በሚያጎራብቱ አገረ ማርያም ማጮራ ቀበሌና ዲምቱ ጨቆርሶ ቀበሌ ላይ በተፈጠረ ግጭት በትንሹ 2 ሰዎች ሳይሞቱና 5 የሚደርሱ ሳይቆስሉ እንዳልቀሩ ከስፍራዎቹ የደረሰን መረጃ ያመለክታል። ለግጭቱ ምክንያት አንዱ ሌላውን ተጠያቂ እያደረገ ነው ይላል የመስፍን አራጌ ተከታዩ ዘገባ።
በአንጾኪያ ገምዛ ወረዳ የመንግስት ኮሚኒኬሽን ጽፈት ቤት ኃላፊ ጌትነት ባህሩ እንዳስረዱት ትናንት ከቀኑ 11 ሰዓት ገደማ የተቀሰቀሰው ግጭት ለሰዎች ሞት፣ አካል ጉዳትና ለምርት ውድመት ምክንያት ሆኗል። ከቀበሌው ስፋት አንጻር የደረሰውን ጉዳት በዝርዝር ለማወቅ ጊዜ ይጠይቃል ብለዋል ኃላፊው። በአሁኑ ሰዓት በአካባቢዎቹ አንጻራዊ ሰላም ቢኖርም ከሁለቱም ወገን መፋጠጡ እንዳለ አልደበቁም። እስከዛሬም በሁለቱ አካባቢዎች አልፎ አልፎ ግጭት ቢኖርም ከቅርብ ጊዜያት ወዲህ የታጠቀ ኃይል መኖሩ ችግሩን አባብሶታል ባይ ናቸው።
እስከዛሬ በነበሩ ግጭቶች አይነት አይደለም የግጭቱ አነሳስ። ከዛሬ አሁን በሰብልም በዛው በከብትም የተለቀቀ ለዘለዘለ ግጭቶች ይኖራሉ። ይሄ ግን በደንብ የተደራጀ ኃይል የገባበት ነው። ምንም የምናራብተው ነገር ስለማይሆን ማለት ነው።
ጥቃቱንም የሰነዘሩት ከአርጡማ ፎርሲ አካባቢ የመጡ ታጣቂዎች ናቸው ይላሉ። በአንጻሩ የአርጡማ ፎርሲ ወረዳ አስተዳዳሪ አህመድ ኢብራሂም ጥቃቱን የሰነዘሩትም ሆነ የጀመሩት ከሰሜን ሸዋ አካባቢ የመጡ ታጣቂዎች ናቸው ብለዋል። መገናኛ ብዙሃን በርቀት ሳይሆን በአካል በመገኘት እውነቱን ማረጋገጥ ይችላሉ ሲሉም አክለው አብራርተዋል።
እዚያ ሁናችሁ ገና ክል ግልጽ ስለማይሆንላችሁ ሚዲያ ግልጽ ብላችሁ ማጥናትም እውነታውን መገምገምም ማየትም ስለምትችሉ ማጣራትና ከዛ በኋላ ለህዝብ ማሳወቅ ነው የሚሻለው።
አስተዳዳሪው ግጭቱ በሽንኩርት መሰብሰብ ሰበብ የተነሳ ነው ቢባልም ተጨማሪ ምርመራ እንደሚያስፈልገው አስረድተዋል። የአገረ ማርያም ማጨራ ቀበሌ ሊቀመንበር ግርማ በለጠ በሚያስተዳድሩት ቀበሌ ውስጥ የሽንኩርት ምርት ያመረተ የዲምቱ ጨቆርሳ አርሶ አደር ያመረተውን ሽንኩርት ከሰበሰበ በኋላ ከአርጡማ ፎርስ የመጡ ታጣቂዎች ተኩስ ከፍተዋል ነው የሚሉት።
እኛ ምድር ላይ የእኛ ቀበሌ ነዋሪ የሆነ እነሱ ጋር ገባር የሆነ ሽንኩርት የተከለ ሰው አለ፣ ፍቀዱልን እናውጣ አሉን። እንዲያወጡ ፈቀድን፣ ድጋፍ ሰጠን። ያው ንብረቱን ቆርጠው ሽንኩርቱን ተወሰዱ። በኋላ ክስተቱን ከሰቱ በቃ እዛው አለው አርሶ አደር ላይ ሀብት የሚያግደው ሽንኩርት የሚያጠጣው ላይ ህዝቡ ላይ ያው ችግር ፈጥረው ወጡ።
እስካሁንም 2 ሰዎች ሲሞቱ 2 ሰዎች ቆስለው ወደ ሕክምና መላካቸውን ገልጸዋል። ስማቸውን ለመግለጽ ተስማምተው ኋላ እንዳይጠቀስ ያሳሰቡት የዲምቱ ጨቆርሶ ቀበሌ አመራር ግን በተሰነዘረብን ጥቃት ሽንኩርት ሲነቅሉ የነበሩ የዲምቱ ጨቆርሶ 3 ሰዎች የመቁሰል ጉዳት ደርሶባቸዋል ብለዋል።
እኛ ሰላም ፈላጊ ነበርና አርሶ አደር ነን። ሰው የበላሰው ቤተሰብ አሳዳጊ ነው። እነዚህ አርሶ አደሮች ሽንኩርታቸውንም በሰላም እንድቅ እንድነቅሉ ጠዋትም ከቀበሌ አመራር ጋር የተነጋግረን ነው። በፌዴራል ፖሊስ ጋር ሄደን ተነጋግረን ነው ሄድ ነው ከነሱ ከነሱ አመራሮች ጋር አገናኝተውን በ11 ሰዓት አካባቢ እነሱ ላይ ሄደው እርሻቸው ላይ ነው እነዚህ ሰዎች የቆሰሉት።
ችግሩ የተፈጠረው ማጨራ ቀበሌ ላይ በመሆኑ ጥቃቱን የሰነዘሩት ከአርጡማ ፎርሲ አካባቢ የመጡ ታጣቂዎች ናቸው ሲሉ አቶ ግርማ በበኩላቸው ይከሳሉ።
ላይ ነው ያለው ብሎ ወሰኑን አጣርቶ እዛ ወሰን ላይ አልፎ የገባውን እርምጃ እስካልወሰደ ድረስ በአማራም ሆነ በኦሮሞ ብዙም ነገር ጣራትና ማስወገድ አልተቻለም።
ይህ በእንዲህ እንዳለ የአማራ ክልል ርዕሰ መስተዳድር አገኘሁ ተሻገርና የኦሮሚያ ክልል አቻቸው ሽመልስ አብዲሳ በጋራ የሚመሩት የሁለቱ ክልሎች ከፍተኛ አመራሮች ውይይት እያደረጉ መሆኑ ታውቋል። በሁለቱ ክልሎች የሚፈጠሩ የጸጥታ ችግሮችን በጋራ ለመፍታት ያስችላል የተባለለት ውይይት የጸጥታ ችግሮችን ተከትሎ የሚደርሰውን የንጹሐን መፈናቀል በፍጥነት ማስቆም፣ የተፈናቀሉትን ወደ ቀያቸው መመለስና ማቋቋም፣ የግጭት ጠንሳሽና ተዋናዮች ላይ ተገቢውን እርምጃ መውሰድ፣ በክልሎች ውስጥ ዘላቂ ሰላም ማስፈን የሚሉትን በማንሳት እንደ የሚመክር ፋና ብሮድካስቲንግ ኮርፖሬት ዘግቧል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ።
መስፍን አራጌን ለዘገባው እናመሰግናለን። ወደ ተከታዩ ዘገባ እንለፍ። አቃቢ ሕግ በነ አቶ ጃዋር መሐመድ ላይ በዝግ ችሎት ላሰማ ያለውን የምስክር አሰማም ሂደት የፌዴራል ከፍተኛ ፍርድ ቤት ውድቅ አድርጎታል። ፀሐይ ዳምጠው ተጨማሪ ዘገባ አላት።
አቃቤ ሕግ ባለፈው ቀጠሮ በምስክር ጥበቃ አዋጅ መሰረት ለደህንነታቸው ሲባል ከመጋረጃ በስተጀርባና በዝግ ችሎት ምስክሮችን ላሰማ ሲል አቤቱታ አቅርቦ ነበር። የፌዴራሉ ከፍተኛ ፍርድ ቤት ልደታ ምድብ አንደኛ የጸረ ሽብርና ሕገ መንግስት ጉዳዮች ወንጀል ችሎት ጥያቄውን መርምሮ ውድቅ አድርጎታል ሲሉ ከተጠርጣሪዎቹ ጠበቆች መካከል አንዱ የሆኑት አቶ ከድር ቡሎ በፍርድ ቤቱ የነበረውን ሂደት ለአሜሪካ ድምጽ አብራርቷል።
አቃቤ ሕግ አንድ ጥያቄ አቅርቦ ነበር። ጥያቄ ምንድነው? በአዋጅ ቁጥር 699/2003 መሰረት አሁን ለሚያቀርባቸው 146 ምስክሮች ጥበቃ አድርጌያለሁ፣ ስለዚህ ይሄ እንድፈቀድ የሚል ጥያቄ አቅርቦ ነበር። እኛ እዚህ ላይ መቃወሚያዎችን አቅርበናል። የእኛ መቃወሚያ በሶስት መሰረቶች ላይ የተመሰረተ ነው። አንደኛው ኢትዮጵያ ከፈረመቻቸው የሰብአዊ መብት ድንጋጌዎች አኳያ፣ ሁለተኛ የኢፌዴሪ ህገ መንግስት ተከሳሾች የጠበቀው፣ ሶስተኛ ይሄ አዋጅ አሁን የወጣ አዋጅ አላማ እና አተገባበር ከግንዛቤ ባስገባ ሁኔታ መሆን አለበት የምል ነበር ያቀረብ ነው። በኋላ ላ ፍርድ ቤት ይህን አልተቀበለም። ያልተቀበለው ምክንያት በቃላ ድርጅ በል እንጂ አቃቢ በምን ምክንያት ለማ እንዴት የምሉትን ያቀረበውና አሳማኝ የሆነ የጠቀስናቸውን ህገ መንግስቱንም ሆነ የሰብአዊ መብት ድንጋጌዎችና አጠቃላይ መርህን በአገናዘበ መልኩ ፍርድ ቤትን ሊያሳምን የምችል ምክንያት ስላላቀረብ ውድቅ አድርጌያለሁ የምል ነው።
በሌላ በኩል ተከሳሾቹ የምስክር ዝርዝር ይገለጽልን ብሎ ያቀረቡት አቤቱታን በተመለከተ ፍርድ ቤቱ የምስክር ዝርዝር ለምስክሮቹ ደህንነትና መብት ጥበቃ ሲባል የምስክሮቹ ማንነት አይገለጽም ስል ጥያቄውን ውድቅ አድርጎታል ያሉት አቶ ከድር ሁሉም ተከሳሾች የጠየቁትን የዋስትና ጥያቄም ውድቅ ተደርጓል ሲሉ ተናግረዋል።
ስለዚህ እነዚህ ሰዎች ስማቸው መገለጽ የለበትም፣ መገለጽም ካለባቸው በችሎቱ ላይ ነው የምል ጥያቄ ነው ያቀረበው። ሁለተኛው ተከሳሾችን የዋስትና መብት ጉዳይ ነው። የዋስትና መብት ቀረበባቸው አንቀጽ የዋስ መብት ስለማይፈቅድ የዋስትና መብት ፈቀድ አይገባም። ምክንያቱም በድርጊት ውስጥ አንድ ሰው ሞቷል የምል ክስ ስላለ ይህ ባለበት ሁኔታ የወንጀለኛ መቅጫ ሕግ ስነሳ ሕግ አንቀጽ 663 በሚያዘው መሰረት የዋስትና መብት አያሰጥም በምል አቅርበን የነበረው ዋስትና ውድቅ አድርጓል።
የፌዴራሉ ከፍተኛ ፍርድ ቤት ልደታ ምድብ አንደኛ የጸረ ሽብርና ህገ መንግስት ጉዳዮች ወንጀል ችሎት የአቃቤ ሕግ ምስክር ለመስማት ለማዚያ 5/2013 ዓ.ም ተለዋጭ ቀጠሮ ተሰጥቷል። አቶ ጃዋር መሐመድና በእርሳቸው መዝገብ ስር የተከሰሱ ተጠርጣሪዎች የአርቲስት ሃጫሉ ሁንዴሳ እንግድያ ተከትሎ በኦሮሚያ ክልል በተለያዩ አካባቢዎች ለተከሰቱ ሁከትና ብጥብጥ እጃቸው አለበት በሚል ተጠርጥረው መታሰራቸው ይታወሳል። ለአሜሪካ ድምፅ ፀሐይ ዳምጦ ከአዲስ አበባ።
የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ የአማርኛው ቋንቋ አገልግሎት የሚተላለፍላችሁን የማክሰኞ ምሽት ፕሮግራማችን ነው። ዝግጅታችን እስከ ምሽቱ 4 ሰዓት ይቀጥላል። ወደ ተከታዩ ዘገባ እንለፍ። ታንዛኒያ ለኮቪድ-19 ወረርሽኝ ትኩረት አለመስጠቷ እንደሚያሳስባቸው እዚያ ለብዙ ዓመታት የኖሩ ትውልደ ኢትዮጵያውያን ገልጸዋል። የኮቪድ-19 ክትባት የሚኖርበት ሀገር ውስጥ እንደሌለም አመልክተዋል። ለኢትዮጵያውያኑ ስጋት ምላሽ በታንዛኒያ የኢትዮጵያ ኤምባሲ መልስ ሰጥቷል። ዝርዝሩን ገልሞ ዳዊት ያስደምጠናል።
በታንዛኒያ ነዋሪ የሆኑ ኢትዮጵያውያን ስለ ኮሮና ቫይረስ ወረርሽኝ በግልጽ እንደማይነገር ይገልጻሉ። ታንዛኒያ ውስጥ ከ20 ዓመት በላይ የኖሩ አንድ ስማቸው እንዳይጠቀስ የጠየቁ ትውልድ ኢትዮጵያዊ ስለ ሁኔታው እንዲህ ይላሉ።
እንግዲህ በሽታው መጀመሪያ እንደታወቀ ያው የሁሉም ሀገሮች ታንዛኒያም ክልከላዎች ምናምን በየሁኔታው ተፈጥረው ሁሉም በየራሱ የማድረግ ቴንደንሲ ነበረው። በኋላ ያው የመንግስት አቋም ሆኖ ታንዛኒያ ውስጥ ኮሮና ስጋት እንዳልሆነ ትን በመደረጉ ፍሪ ሆነን በቃ ኖርማል ህይወታችንን መኖር ተያይዘን ነበረ። እርግጥ ነው ከዛ ግን ብዙዎቹ እዚህ የሚኖሩ ውጭ ሀገር ዜጎች ግንኙነታቸውን በጣም አጥብበውት፣ ከሞላ ጎደል ግን ላይፍ ኦልሞስት የቀጠለ መጥቶ ነበር አንቲል አሁን እስከ ቅርብ ጊዜ ድረስ። ምንድን ነው ግን ዋናው በመንግስት ደረጃ የሚደረግ ነገር የምናየው ነገር የለም። ኮሮና ቢናያል ስሜቶች አሉ። ብዙ ሰዎች አሁን በቅርብ ጊዜ በጣም ብዙ ሰዎች እየታመሙ እየሞቱ እንደሆነ እንሰማለን። የምናቃቸውም ማናቃቸውም ሰዎች እንደሞቱ ይነገራል። ግን ያው በኮሮና ሞቱ ተብሎ አይባልም።
እኚሁ በታንዛኒያ ነዋሪ የሆኑ ኢትዮጵያዊ አንድ ለበሽታው መጋለጡን የተረጠረ ኢትዮጵያዊ ሐኪሞችን ቢጠይቅም የኮቪድ-19 ምርመራ መከልከሉን ገልጸው እስካሁን ግን በኮቪድ-19 ምክንያት የሞቱ ኢትዮጵያዊ እንደሌለ ተናግረዋል። ሌላው ለተጓዦች ስለሚሰጠው ከኮቪድ-19 ንጻ የመሆን ማረጋገጫ ለቪዮ የተናገሩ ኢትዮጵያውያን ከታንዛኒያ ወደ ሌላ ሀገር ሲጓዙ የኮቪድ-19 ምርመራ ተደርጎላቸው የማረጋገጫ ወረቀት እንደሚሰጣቸው ገልጸዋል። በታንዛኒያ የሚኖሩ ኢትዮጵያውያን ያነሱት ሌላ ችግር በታንዛኒያ የኢትዮጵያውያን ማህበረሰብ አለመመስረት ነው።
ጥቂት በመሆናችን ራሱ አንዱ ተግዳሮት ነው። ማህበር ጠንካራ ማህበር ለማቋቋም መቻል ግን በተለያዩ ሁኔታዎች፣ በተለይ አሁን ኤምባሲ ከተከፈተ በኋላ ፊዚካሊም ባይሆን እየተገናኘን ሀሳብ እንቀያየር ማህበር አለን። ማህበራችን ግን እስከ ረጅም ጊዜ ሬጅስትሬሽን ማግኘት አልቻለም። በተለያየ ቢሮክራሲ ጉዳዮች ኢንፎርማል ይንቀሳቀሳል።
በታንዛኒያ የኢትዮጵያ ባለሙሉ ስልጣን አምባሳደር ዮናስ ዮሴፍ ታንዛኒያ በነዋሪነት ያሉ ኢትዮጵያውያን ቁጥራቸው ትንሽ መሆኑን ገልጸዋል። ብዙዎች ከዓለም አቀፍ ድርጅቶች ጋር ለስራ የሚመጡ እንደሆኑ ተናግረው፣ ሌሎች ግን በህገወጥ የሰዎች ዝውውር ሀገሪቷን ለማቋረጥ ሲሉ በፖሊስ ተይዘው በእስር ቤቶች የሚገኙ መሆናቸውን አመልክተዋል። በወረርሽኙ ወቅት ፍልሰተኞችን ወደ ሀገር መመለሱ እንደቀጠለ ገልጸው ህመም ላይ የሚገኙት እስኪያገግሙ ባሉበት እንዲቆዩ እየተደረገ መሆኑንም አምባሳደር ዮናስ ገልጸዋል። የታንዛኒያ መንግስት የኮቪድ-19 ወረርሽኝ መኖሩን ከማይቀበሉ መንግስታት አንዱ ነው። አሁን በመላው ዓለም የኮቪድ-19 ክትባት እየተሰጠ ሲሆን በታንዛኒያ ውስጥ ስላለው የክትባት ሁኔታ አምባሳደሩ ተከታዩን ብለዋል።
ክትባትን በተመለከተ የእነሱ አቋም አላቸው። ፕሬዚዳንቱ ካረፉ በኋላ የፖሊሲ ለውጥ ይኖራል አይኖርም አይታወቅም። ነገር ግን አሁን ምንድን ነው የዲፕሎማሲ ኮሚኒቲ ጥያቄ አቅርቧል። አጠቃላይ ለታንዛኒያ መንግስት አንደኛ ክትባቱ የምናገኝበት መንገድ የሚል ጥያቄ አቅርበዋል። የውጭ ጉዳይ ሚኒስትሩ ጥያቄውን ለሚመለከተው ክፍል አቀርባሉ። በዛ ነው እንግዲህ ተንጠልጥሎ ያለውና እንግዲህ ለእኛ ብቻ ለኢትዮጵያኖች ብቻ የተለየ ውሳኔ ላይ ወስኖ ይችላሉ። ምክንያቱም አንደኛ ክትባቱን ለማስገባት መጀመሪያ ክትባቱ ራሱ አፕሩቫል ማግኘት ያለበት እዚህ ሀገር ውስጥ አፕሩቫል ከሌለ እኔ ክትባት ወደ ሀገር ቤት መግባት አይችልም ወደዚህ። ስለዚህ እዛ ላይ ግን እንግዲህ ከደብሊውኤችኦ ጋርም ምናልባት አሁን የተፈጠረው አቋም ለውጥ ካለ ልታይ ይችላልና ከዛ አንጻር የሌሎችንም እንግዲህ ሌሎች ሀገራት የሚከተሉትን መንገድም እያጠናን ከኛ ከዋና መስሪያ ቤት ጋር በመነጋገር ሁኔታዎችን ወደፊት የምናየው ነው የሚሆነው።
የኢትዮጵያውያን ማህበረሰብ በታንዛኒያ መቋቋም መጓተትን በሚመለከት ኤምባሲው ከሚመለከታቸው የታንዛኒያ መንግስት ባለስልጣናት ጋር እየመከረ መሆኑን አምባሳደር ዮናስ ገልጸዋል። ለአሜሪካ ድምጽ ገልሞ ዳዊት ከናይሮቢ።
ዳዊትን እናመሰግናለን። ወደ ተከታዩ ዘገባ እንለፍ። ባለፈው ዓመት በፖሊስ ቁጥጥር ስር እንዳለ ህይወቱ ባለፈው ጥቁር አሜሪካዊው ጆርጅ ፍሎይድ ህልፈት በተከሰሱት የቀድሞ ፖሊስ መኮንን ዴሪክ ሺቨል ላይ ክስ የመሰረቱት አቃቤ ህግያን የክሳቸውን ጭብጥና ክርክር ለችሎቱ ማሰማት ከጀመሩ ትላንት ሰኞ ሁለተኛ ሳምንት ተቆጥሯል። የቪኦኤ ዘጋቢ ኢሻ ሳራዬ ተከታዩን ዘገባ አጠናቅራለች። ደረጀ ደስታ ያቀርበዋል።
የሚኒያፖሊስ የፖሊሱ ዋና አዛዥ ትናንት ሰኞ ከህዝቡ ለተውጣጡ ዳኞች ወይም ጁሪዎች እንዳስታወቁት የቀድሞ የፖሊስ መኮንን ዴሪክ ሻቨን ጆርጅ ፍሎይድን በቁጥጥር ስር ሲያውሉ የፈጸሙት ነገር የፖሊስ መምሪያውን አያያዝ ደንብ እየተከተለ አይደለም በማለት ተናግረዋል። የፖሊስ አዛዡ ለመጀመሪያዎቹ ጥቂት ሰከንዶች ሟችን በቁጥጥር ስር ለማድረግ የተጠቀሙበት መንገድ አግባብነት ያለው ነው ካሉ በኋላ፣ ይሁን እንጂ ሚስተር ፍሎይድ ምንም ተቃውሞ ማሳየት ቀርቶ መንቀሳቀስ እንኳ ባቆሙ በት ሰዓት እንደዚያ ያለውን የኃይል መጠን መጠቀሙን መቀጠል በየትኛው መንገድ ቢሆን መመሪያችንም ስልጣናችንም ከሁሉም በላይ ደግሞ የስነ ምግባርና ሞራላችንም የሚፈቅደው ነገር አይደለም ብለዋል። ሻቨን የተከሰሱት በጆርጅ ፍሎይድ አንገት ላይ ጉልበታቸውን ከ9 ደቂቃዎች በላይ በመጫን ወይም በማነቅ ለፍሎይድ ህይወት መጥፋት ምክንያት ሆነዋል ተብለው ነው። በትናንትናው ዕለት ዳኞቹም ሲያደምጡ ያዋሉት አንገትን ስለማነቅና ስለመታፈን ክርክር ነው። የሚኒሶታ ፖሊስ ዋና አዛዥ ሜዳሪያ አረዶንዶ እንዲህ ይላሉ።
The conscious neck restraint by policy mentions light to moderate pressure. When I look at exhibit 7,
በፖሊስ አያያዝ የተጠቀሰው አንገትን የማነቅ ሁኔታ ጥንቃቄ በተሞላበት ከቀላል እስከ መካከለኛ ጫና ማድረግ ድረስ የሚሄድ ነው። 17ኛ ማስረጃ ሆኖ የቀረበውን የጆርጅ ፍሎይድን የፊት አገላለጽ ሁኔታ ስመለከት ግን የተደረገው በየትኛው መንገድ ወይም ቅርጽ ከቀላል እስከ መካከለኛ ድረስ ያለውን ጫና ማድረግ የሚባለውን ሂደት አይመስልም።
የህክምና ባለሙያዎች የፍሎይድ ልብ ሆስፒታል ከመድረሱ በፊት የቆመ መሆኑን ተናግረዋል። እንደ አውሮፓ አቆጣጠር ግንቦት 25 2020 በሆስፒታል አስቸኳይ ህሙማን መቀበያ ክፍል ፍሎይድን የተቀበሉት ዶክተር ለዳኞቹ እንደተናገሩት ፍሎይድን ለልፈት ያበቃው የኦክስጅን እጥረት ነው። ከሂምፐን ካውንቲ ሜዲካል ሴንተር በአቃቢ ህግ ፍሎይድ ህይወቱ ያለፈው በኦክስጅን እጥረት ሳቢያ ልቡ ደም መርጨት በማቆሙ ነው ተብለው የተጠየቁት ዶክተር ብራድፎርድ እንዲህ ብለዋል።
One of the more likely possibilities, I felt that at the time, based on the information I had, it was...
በጣም ሊሆኑ ከሚችሉ ነገሮች መካከል አንዱ ነው። ከሌሎች ይልቅ በዚያ ሰዓት በነበረኝ መረጃ መሰረት የተሰማኝ ነገር ቢኖር ያ መሆኑ ነው።
በኦክስጅን ወይም ትንፋሽ እጥረት ምክንያት የሚከሰትን ሞት የምትጠሩበት ሌላ መጠሪያ አላችሁ ተብለው በአቃቢ ህጉ የተጠየቁት ዶክተር ብራድፎርድ አስፓያክሲያ የሚለው ቃል የተለመደ አገላለጽ ነው በማለት መልሰዋል። የተከላካይ ጠበቆች ግን ፍሎይድ የሞተው ከዚህ ባልተገናኘ ሌላ የጤንነት ጉድለት እንዲሁም ከአደገኛ መድኃኒትና እጽ ጋር የተያያዘ መሆኑን ይገልጻሉ። ለዚህም ፈንታሊንና ሜታፈታማይን የተባሉ አደገኛ መድኃኒትና እጾች በፍሎይድ ሰውነት ውስጥ የነበሩ መሆኑን ይናገራሉ። የዴሪክ ሻቨን ጠበቃ ኤሪክ ኒልሰን ይህንኑ መሰረት በማድረግ በምስክርነት ለቀረቡት ዶክተር ብራድሮድ የመስቀለኛ ጥያቄዎችን አቅርበዋል። ስለዚህ ሃይፖክሲያ የሚባለው በደም ውስጥ በቂ ኦክስጅን እንዳይዘዋወር፣ ሰውነት ስራውን በብቃት እንዳይሰራ የሚያደርጉ ምክንያቶች እንደ መታፈን ወይም አስፋክሴሽን ተደርገው የሚወሰዱ በርካቶች አይደሉም? ሐኪሙ አዎ በማለት መለሱ። የተከላካዩ ጠበቃ አሁንም ሌላ ጥያቄ አቀረቡ። ይህን በሰውነት ኦክስጅን እንዳይኖር የሚያደርጉ የተለያዩ አደገኛ መድኃኒቶችና እጾችስ አሉ አይደለም? አሁንም ሐኪሙ አዎ አሉ ደግመው። ባለፈው አመት ህይወቱ ያለፈው ጆርጅ ፍሎይድ የፖሊሶችን ስልጠና አላማና ድርጊት የጥቁርም ህይወት ዋጋ አለው በሚል የተነሳውን ተቃውሞ በዓለም አቀፍ ደረጃ እንዲቀጣጠል ማድረጉ ይታወሳል።
የዜናና የትንታኔው መጽሔት የሚስተናገዱበት ክፍለ ጊዜ ተጠናቀቀ። በ22 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የአሜሪካ ድምጽ ራዲዮ ጣቢያ ስርጭትን ነው እየተከታተላችሁ ያላችሁት። በዌብሳይታችን amharic.voanews.com ላይ እንገኛለን። @voaamharic የፌስቡክ ገጻችን ላይ የቀጥታ ስርጭታችን እየተላለፈ ይገኛል። #voaamharic ብላችሁ ደግሞ በትዊተር ተከተሉን። ስርጭቶቻችንን ከኦዲዮናው በተጨማሪ በእጅ ስልካችሁ voa.horn.mobi ላይ ታገኙናላችሁ። ከሰኞ እስከ አርብ በአህዱ ራዲዮ 94.3 ላይ እንገኛለን። ለሞባይል ስልኮቻችሁ፣ ታብሌቶችና መሰል መሳሪያዎቻችሁ የቪኦኤን አፕ በነጻ ጭናችሁ ዝግጅቶቻችንን በቀላሉ ታገኛላችሁ። ለአስተያየቶቻችሁ ተዘዋዋሪው የስልክ መስመራችን 202-205-9942 የውስጥ መስመር 14 ነው። በድምጽ በተቀረጸው መመሪያ መሰረት አስተያየቶቻችሁን አኑሩ። 202-251-3505 በሚለው ስልክ ቁጥራችን ዋትስአፕ ብቻ ተጠቅማችሁ መልእክት አስቀምጡልን። የኢሜል አድራሻችን ደግሞ horn@voanews.com ነው። አስተያየቶቻችሁን ላኩልን። የምሽቱ የአየር ስርጭት ፕሮዲውሰር ብርሃን ኃይሉ፣ የዕለቱ ዋና አዘጋጅ ሰለሞን አባተ፣ ያስተናገድኳችሁ ያለሁት ጽዮን ግርማ ነኝ። ወደ ተከታዩ ቅንብር እንለፍ። ንግድና ምጣኔ ሀብት። በኦሮሚያ ክልል በሞጆ አካባቢ ይገነባል የተባለውንና በኢትዮጵያ ትልቁ የሚሆነውን የገዳ ልዩ የኢኮኖሚ ማዕከልን ወይም የልማት ኮሪደርን ጨምሮ በክልሉ ስላለው የኢኮኖሚ እድገትና መሰናክሎች በኦሮሚያ ብሔራዊ ክልላዊ መንግስት የእቅድና የኢኮኖሚ ልማት ኮሚሽን ኮሚሽነር ዶክተር ተሾመ አዱኛን አነጋግረናል። በሚኒሶታ ዩኒቨርሲቲ የኢኮኖሚክስ ፕሮፌሰር ዶክተር በዳሳ ታደሰ ደግሞ ይህን ሁሉ ለመስራት የሚያስችል የሰከነ መንግስት ያስፈልጋል፣ አገር በተስፋ አይገነባም ይላሉ። ለዛሬው የንግድና ምጣኔ ሀብት ፕሮግራማችን እንግዶቹን ያነጋገረው ደረጀ ደስታ የመጀመሪያውን ክፍል እንደሚከተለው ያቀርበዋል።
የኦሮሚያ ብሔራዊ ክልላዊ መንግስት የቅድና የኢኮኖሚ ልማት ኮሚሽን ኮሚሽነር ዶክተር ተሾመ አዱኛ ባለፉት 2 ዓመታት ውስጥ በኦሮሚያ በርካታ የኢኮኖሚ ለውጦች መመዝገባቸውን ይናገራሉ። ከ200 በላይ የውጭና የአገር ውስጥ ባለሙያዎች በጥናት የተሳተፉበትና በኦሮሚያ ክልል ሞጆ አቅራቢያ ይገነባል የተባለው የገዳ ልዩ ኢኮኖሚ ዞን የቴክኖሎጂ፣ የንግድ፣ የፋይናንስና የቱሪዝም ማዕከል እንደሚሆን ዶክተር ተሾመ ገልጸዋል። ፕሮጀክቱንም የሚያስፈጽም ልዩ ባለስልጣን የተቋቋመለትና ጽፈት ቤት ተከፍቶለት ስራ መጀመሩንም ተናግረዋል። ባለፉት 2 ዓመታት ብዙ ለውጦችና በርካታ ስራዎች ተሰርተዋል የሚሉት ኮሚሽነሩ የክልሉ መንግስት የትምህርት ጥራትን ማሻሻሉን በመግለጽ ይጀምራሉ።
በተለይ የትምህርት ጥራት ለማሻሻል እንዳጋጣሚ ኦሮሚያ ውስጥ የመጀመሪያ ደረጃ የትምህርት አቅርቦቱ በቂ ነው፣ ግን በኋላ ሁለተኛ ላይ ስትራክቸራል ብሬክ አለበት። ደግሞ ብዙ ልጆች ይሄን አጋጣሚ ያገኙም እና አሁን አዲስ ፕሮጀክት በመቅረጽ ወደ 100 የሚሆኑ የሁለተኛ ደረጃ ትምህርት ቤት ግንባታ፣ ወደ 7 የሚሆኑ የማደሪያ ትምህርት ቤቶችን ለመገንባት፣ ከዛም ባለፈ ደግሞ ወደ 40 የሚሆኑ ሞዴል የሆኑ የሃይ ስኩሎችን የመገንባት ስራ ተሰርተዋል ማለት ነው።
ግብርናውን በሚመለከት በርካታ ለውጦች እየተካሄዱ መሆኑን የገለጹት ዶክተር ተሾመ ባለፉት 2 ዓመታት ውስጥ የነበረውን ከእስከዛሬዎቹ ዓመታት ከነበሩት ጋር አያይዘው ያስረዳሉ። በተለይም በርከት ያሉ የእርሻ ትራክተሮችን ለአርሶ አደሮች የማቅረቡ ሂደት ከእስከዛሬዎቹ የተለየ ስኬት መሆኑን ይገልጻሉ።
አሁን ለምሳሌ የግብርናውን ብትመለከት ግብርና በፊት ምርጥ ዘር ከማቅረብ ሌላ ምንም አይነት ስራ አይሰራም ነበር። ምርጥ ዘሩ ራሱ በጊዜና በወቅቱ አይደለም የሚቀርበው። ስለዚህ እዚህ ላይ ምን ለውጥ ተደረገ? ትራክተር ማቅረብ አዲስ ነገር ነው። ከለውጡ በኋላ ክልሉ በሀገርም ደረጃ ይሁን በክልል ደረጃ ግብርና መለወጥ ወሳኝ ስለሆነ ይሄንን በሚለውጥ መንገድ ተሰርቷል። 800 ትራክተር ማምጣት ማለት ለገበሬው ማድረስ ማለት ከሁለት ዓመት ውስጥ ብቻ የሚሰራ አልነበረም። ለበፊቱ ቢሆን ኑሮ አንድ ማይታሰብ ነው። ዝም ብለን የግብርና ልማት እያልን ነበር በፊት ስናወራ የነበረው። ይሄ የግብርና ልማት ከአፍ የዘለሉ ስራዎች አልነበሩም፣ በተለይ በኦሮሚያ ውስጥ ማለት ነው።
ከተቋቋመ 3ኛ ዓመቱን የሞላው የኬንያ የግብርና መሳሪያዎች ማምረቻ ፋብሪካ ገጣጥሞ ከሚያቀርበው በተጨማሪ መንግስት ከውጭ ሀገር በግዢ የሚያመጣቸው ጋር በሚቀጥሉት ዓመታት ወደ 1000 የሚደርሱ ትራክተሮችን ለማስመጣት በሂደት ላይ መሆኑንም ዶክተር ተሾመ ተናግረዋል። ገበሬዎቹ ትራክተሮቹን ከመንግስት የሚያገኙት 30% ቅድሚያ በመክፈል 70%ውን ደግሞ የብድር አገልግሎቱን በመጠቀም መሆኑንም ኮሚሽነሩ አመልክተዋል። እስከዛሬ ከነበረው የትራክተር አቅርቦት ጋር ሲያነጻጽሩት እንዲህ ይላሉ።
እነዚህ 800 የሚሆኑት ባለፈው ዓመት የገቡ ናቸው። ካሁን ለሚቀጥሉት ዓመታት ደግሞ ከ1000 በላይ ለማምጣት ኦልሬዲ ፕሮሰሶች ተጀምረዋል። ቁጥሮቹን ካየክ ይሄ 800ዎቹ ኮምባይነር ሳይጨምር ነው። ኮምባይነሮችም አሉ የመጡ። 800ዎቹን አሁን በአንድ ዓመት ውስጥ ያመጣናቸው ባለፈው ዓመት ከነበረው ጋር ልታወዳድራቸው የማትችላቸው በጣም ትልቅ ለውጥ ታየበት ነው። የህዝቡ ፍላጎት ደግሞ ብትመለከት ደግሞ በጣም የሚገርም ነው። ምክንያቱም 30% ነው ብድር፣ 30% ነው ሴቭ እንዲያደርጉ ያደረግናቸው፣ ሌላውን በብድር ነው እንዲያገኙ ያደረግናቸው እና በቁጥር ራሱ ብትመለከቱ 2000 ማትሞላ ነች እስካሁን እስከ 30 ዓመት ውስጥ የነበረው። አሁን ግን በዚህ ውስጥ 800 አድርገናል። አሁንም ፕሮስ ላይ ያሉ አሉ። የ30 ዓመቱም በ2-3 ዓመት ውስጥ የታየበት ለውጥ ነው ማለት ነው።
ዶክተር ተሾመ እንደሚሉት ቀደም ሲል ትራክተሮቹን የማምረት ፕሮጀክት ለሜቴክ ተሰጥቶ የነበረ ሲሆን ምንም ተግባራዊ ሳይደረግ ሙሉ ለሙሉ መክሸፉን ገልጸዋል። ከዚያም ሌላ አንዳንድ ባለሀብቶች በግላቸው ገዝተው ከውጭ እንዲያመጡ የተደረገ ሙከራ ቢኖርም ከቀረጥ ነጻ ያልተደረገ በመሆኑ የገበሬውን ፍላጎት ያሟሉ አልነበሩም ብለዋል። ይህ ቀደም ሲል የነበረው መንግስት ይሰጠው የነበረውን ቅድሚያ ትኩረት ያመለክታል ይላሉ ዶክተር ተሾመ። አሁን ግን ችግሩን ለመፍታት መንግስት ከሚያደርጋቸው ጥረቶች በተጨማሪ ገበሬዎቹም በግላቸው እንዲሁም ወጣቶችም በማህበር ተደራጅተው ትራክተሮችን በብድር አቅርቦት የሚያገኙበት እድል እንዲመቻች መሆኑንም ገልጸዋል። ዶክተር ተሾመ የክልሉን የኢኮኖሚ እድገት ለማፋጠን ከረዱ ለውጦች መካከል በፌዴራልና በክልል ደረጃ ያሉ የገቢ አሰባሰብ እቅዶችና የበጀት ቀመሮች ክልሉን እንዳይጎዱ በመቀየራቸው መሆኑንም ገልጸዋል። ክልሉ የኢኮኖሚ ነጻነት የሌለው መሆኑን ገልጸው በፊት የነበረው ሁኔታ ግን የሞግዚትነት ነበረ ብለዋል።
የገቢ አሰባሰቡ ትክክል የክልሉን ፍላጎትና ጥቅም መሰረት ያደረገ አልነበረም። ለምሳሌ በክልል ደረጃ ያሉ ገቢዎች ክልሉ ሊሰበሰ ባቸው የሚችላቸው በፌዴራል ተሰበሰቡ የነበረበት ሁኔታ ነው ያለው። ከዛም ውጪ የፌዴራል ድጎማ አለ ቀመር የሚደረግበት። ያ የቀመር ድጎማውን ብትመለከት ፕሪንስፕሎቹ ትክክል ሆነው ግን የፕሪንስፕሎቹን ስታር መለኪያዎች ቫሪያብል የሚባሉ ኢንዲኬተሮች አሉ። እነዛ ኢንዲኬተሮቹ ክልሉን የሚጎዱ ነበሩ። ስለዚህ እነዛ እንዲስተካከሉ ተደርጎ ክልሉ የሚገባውን የፌደራል ግራንት በትክክል እንዲያገኝ የተደረገበት ነው ማለት ነው። ከዛ ባለፈ ከለውጥ በኋላ በክልሉ ደረጃ ካየክ እንዳጋጣሚ በፌደራል መንግስት የአዲስ አበባ ዙሪያ ነው የሚገኘውና የታዩ ኢንቨስትመንት ስራዎች በሚሰሩበት ጊዜ ያ ኢንቨስትመንት ስራው ተሩ አካባቢውን ያሉትን ማህበረሰብ ማዕከል ያደረገ ነበር። አንዳንዴ በጣም በሚገርም ሁኔታ ትራክተርና ዶዘር ካለ ከደግም ለፈለከውን ነገር መታረግበት ነው ህዝቡን ማስተዋወቅበት የናቹራል ሪሶርሱን ማህበረሰቡን መሰረት ያደረገ አጠቃቀም የሌለበት በጣም ኢፍትሃዊ የሆኑ ተፈናቅለው በልማት ምክንያት የተደረሱ የማይታወቁ ማህበረሰቦች ያሉበት ነበርና አሁን ከለውጡ በኋላ እነሱ መልሶ የሚያጋጅ ከዚህ በኋላ የሚመጡ ልማቶች ደግሞ ህዝብ ማዕከል ያደረገ ልማት እንዲሆኑ ስራዎች ናቸው።
ኮሚሽነሩ በኦሮሚያና በፌደራሉ መንግስት እስከዛሬ የነበረው ግንኙነት የሞግዚትነት ነበር ይላሉ።
አንዳንዴ አይዶን ነው ቃሉ ምናልባት መጠቀም ማስፈልጊ ከሆነ የሞግዚት መንግስት ነበር ማለት ይችላል። በፊት ከለውጡ በፊት የነበረው የኦሮሚያ አስተዳደር የህዝብ ፍላጎት በትክክል የማይናገር ከዛም ባለፈ ደግሞ የፌደራሊዝም ስርዓቱ የመንግስትን ሶቨርኒቲ ያል ሪጂናል ስቴት በህግ የተሰጠው ህዝብን የማስተዳደር የተሰጡ አሳይመንቶች አሉትና ያንን ፉል ኤክሰርሳይዝ የማያደርግበት የተለያየ ብላክሜል እየተደረገ ፍራስትሬት የሚደረግበት መንግስት ነበርና አሁን ከዛ በኋላ ግን አሁን የምትመለከታቸው ለክልሉ የሚበጁ ነገሮች መንግስት የሚያስበውን ነገር ከፌደራል መንግስት ጋር ተነጋግሮ ከሚመለከታቸው አካላት ጋር ተነጋግሮ ለህዝቡ የሚሆኑ ነገሮችን በነጻ የሚሰራበት ወቅት ነውና ከዛ ጋር በጣም የሚወዳደሩ አይደሉም። በብዙ በእያንዳንዱ ሴክተር በሁሉ ሴክተሮች መሰረታዊ ለውጥ የመጣበት ወቅት ነው ለማለት ይቻላል።
በሚኒሶታ ዩኒቨርሲቲ የሚገኙት የኢኮኖሚክስ ፕሮፌሰር ዶክተር በዳሳ ታደሰ ደግሞ ይህን የተባለውን ነገር ሁሉ ለመስራት የሚያስችል የሰከነ መንግስት አለ ወይ በማለት ይጠይቃሉ። የተባለው የኢኮኖሚ ዞን በየትኛውም ክልል ውስጥ ቢቋቋም እንኳ ህብረተሰቡን የማያሳትፍ እንዲያውም የሚያፈናቅልና በመንግስት ባለቤትነትና ተጠቃሚነት ብቻ የሚሰራ ከሆነም ጥቅም የለውም ይላሉ። አድማጮቻችን የኦሮሚያ ክልላዊ መንግስት የእቅድና የኢኮኖሚ ኮሚሽነር ዶክተር ተሾመ አዱኛ የሰጡን ቀሪ ማብራሪያ በዚህ አላበቃም። የዶክተር በዳሳ ታደሰን አስተያየት ጨምረን በሚቀጥለው ዝግጅታችን ይዘን የምንቀርብ መሆኑን እንገልጻለን። ለአሜሪካ ድምጽ ራዲዮ ድርጅት ደስታ ነኝ። ጤና ይስጥልኝ።
ደረጀንና እንግዶቹን እናመሰግናለን። ተከታዩ ዝግጅት ትምህርት ነው። ሴቶች በበላይነት የሚመሩት ሾላ የመረጃ ቴክኖሎጂ ማሰልጠኛ ተቋም በአሜሪካ የሚኖሩ ከ2000 በላይ ኢትዮጵያውያንን ከቀላል የኮምፒውተር ጽንሰ ሐሳብ ተነስተው አዳዲስ ቴክኖሎጂዎችን እንዲማሩ የሶፍትዌር መተግበሪያዎችን በመጠቀም በእውነተኛው ዓለም ያሉ ችግሮችን መፍታት እንዲችሉ አድርጓል። ከሁለት ዓመት በፊትም ኢትዮጵያ ውስጥ ቅርንጫፍ ከፍቶ በማስተርስ ፕሮግራም በሚሰጠው ትምህርት በርካቶችን ተጠቃሚ አድርጓል። ስመኝሽ የቆየ ተቋሙ በተለይ ወጣቶችን ከቴክኖሎጂ ጋር በማስተዋወቅና አሰልጥኖ ለቁም ነገር በማብቃት እያደረገ ስላለው አስተዋጽኦ ከድርጅቱ አመራርና ከብዙ ግዙፍ የቴክኖሎጂ ተቋማት ጋር የሰራችውን ወጣት ሊሊ ሽታንና በስልጠናው ተጠቃሚ የሆኑ ወጣቶችን አነጋግራ ተከታዩን ዘገባ አሰናድታለች። ተድላ ገብሩ የዛሬ 1 አመት ተኩል ከሀገሩ ከመውጣቱ በፊት የኢንፎርሜሽን ቴክኖሎጂ ባለሙያና መምህር ነበር። ወደ አሜሪካ ሲመጣ ታዲያ ከዚህ ሙያው ሳይርቅ መስራት የሚችልበትን መንገድ ማጥናት የጀመረው ቀደም ብሎ ነው።
እኔ ኦንላይን ነበር ያየሁት አገር ቤት ያለው ሾላዎችን። እዚህ ከመጣሁ በኋላ የተወሰኑ ጓደኞቼ ሪኮሜንድ አድርገውኝ እጄ ሾላዎችን ኮሚኒኬት አደረኳቸው።
ተድላ ስለ ሾላ ቴክኖሎጂ ማሰልጠኛ ተቋም አስቀድሞ ማወቁ በርካቶች ወደ አሜሪካ ከመጡ በኋላ ከሚገጥማቸው ግራ መጋባት እንዳዳነውና በአጭር ጊዜ ውስጥ በሙያው መስራት እንዲችል እንዳገዘውም ይገልጻል።
ከመጣሁ በኋላ ሾላዎችን ጆይን አደረግኳቸው። የተወሰኑ ስኪል ላይ አንዳንድ ስኪሎች ላይ ትሬኒንግ ወሰድኩ። ከዛ ጎን ለጎን እዛው እያስተማርኩ የወሰድኳቸውንም ስኪሎች ከራሴ የሚያሉኝን ጨምሬ እዛው ያስተማርኩና በሙያዬ ደግሞ ፕሮፌሽናል ሆኜ በሌላ ካምፓኒ ላይ ዳታቤዝ አድሚኒስትሬተር ዲቨሎፐር ሆኜ እየሰራሁ እገኛለሁ።
የተድላን የአሜሪካን ሀገር ኑሮ ያቀለለለት ሾላ የቴክኖሎጂ ማሰልጠኛ ተቋም
በአሜሪካን ሀገር ሜሪላንድ ክፍለ ግዛት በርካታ ኢትዮጵያውያን በሚኖሩበት ሲልቨር ስፕሪንግ አካባቢ ከተቋቋመ 13 ዓመታትን አስቆጥሯል። በእነዚህ ግዛት ወደ አሜሪካን ሀገር መጥተው ዝቅተኛ ገቢ ካላቸው ስራዎች ይልቅ ትምህርት ተምረው በሙያቸው መስራት የሚፈልጉ በርካታ ኢትዮጵያውያንን ህይወት እንደቀየረ የድርጅቱ ስራ አስኪያጅ ሆነችው ሊሊ ሽታ ታስረዳለች።
አሁን ኢትዮጵያ በጣም ሰክሰስፉል የምትዩ ባለሙያ የነበረ ሰው ብዙ የትምህርት ልምድ ያለው ሰው እዚህ ሀገር ሲመጣ መንገዱን የሚያሳየው ሰው ነው የሚጠፋው። ኢቭን እኛ ማስተር ተምረን ጨርሰን ስራ ለማግኘት እንዲህ በዚህ አድርጉ እንዲሆኑ የሚልሽ ሰው በቀላሉ በትክክል ጋይድ አድርጎ የሚያደርስ ሰው ታጫለሽ። ከኢትዮጵያ ደግሞ እነዚህ የምልሽ ባለሙያ የሆኑ ሰዎች መጥተው ሚኒመም ዌጅ ስራ ወይ ደግሞ ዝም ብሎ የሚያደክም ስራ ገብተው ስታክ አድርገው ይቀራሉ።
ሾላ መነሻ አላማ ወደ አሜሪካ የሚመጡ ሰዎች ህልማቸውን እንዲያሳኩ መርዳት ነው። የድርጅቱ መስራች የሆነው ዶክተር አስማማ ዋጥናፉ በዙሪያው ያሉ ብዙ ኢትዮጵያውያንን መረጃ በመስጠትና ድጋፍ በማድረግ ሲያግዝ ያዩ በርካታ ሰዎች ታዲያ እርዳታው በስፋት ለሌሎች እንዲደርስ ለምን ትምህርት ቤት አትከፍትም በሚል ግፊት ስራ ጀመረ።
ያው ሃይ ስኩል ጨርሰው ዲግሪ ያላቸው በሆኑ ቁጥር ለምሳሌ ዲግሪያቸው በአይቲ በቴክኖሎጂ ከሆነ ደግሞ እየቀለለሽ ይሄዳል። ኤፈርትሽ ይቀንስልሻል። ቶሎ ካቻፕ ታደርጊያለሽ፣ ቶሎ ሰርተሽ ትወጫለሽ ነው። ካልሆነ ግን ማንም በጣም ጊዜ ይፈጅብሽ ይሆናል እንጂ ሁሉም ለገሌ አይሆንም የምለው ነገር አይደለም። እኔ ሁሉም ሰክሰስፉል ከሆኑት ልጆች ኮመን ነገር የምታየው ምንድነው? ዴዲኬሽናቸው፣ ተስፋ ባለመቁረጥ ህይወታቸውን ለመቀየር በጣም ጽኑ የሆነ አቋም ካላቸው እና ለፍተው ከሰሩ የሚወስድባቸው ጊዜ ይለያያል እንጂ ጋይድ አድርገን በምንወስደው መንገድ ሁሉም ሰው ሰክሰስፉል መሆን ይችላል። ሰው የምንሰጣቸው ትሬኒንጎች መካከል ምንም ኮምፒውተር ሊትረሲ ለሌለው ሰው ኢሜል እንኳን መክፈት ለማይችል ቤዚክ ኮርስ የምንለዋለን። በቃ ኮምፒውተር ምንድን ነው ከሚለው ጀምረሽ ኢሜል መክፈት፣ ዊንዶውስ አጠቃቀም፣ ወርድ አጠቃቀም አለ። ከዛ ፋንዳመንታል አይቲ የምንለው አለ። ኢንፎርሜሽን ቴክኖሎጂ ማለት ምን ማለት ነው የሚለውን ከሱ ጀምረን እንሰጣለን። ከዛ በኋላ ለስራ የሚሆኑ ዴታቤዝ አድሚኒስትሬሽን፣ ዴታቤዝ ዴቨሎፕመንት፣ ቢዝነስ ኢንቴሊጀንስ፣ ሶፍትዌር ቴስቲንግ አይነት አሉ። እነሱ ስራ ያዝሻል። እነሱን ከወሰዱ በኋላ ደግሞ ስራ ቦታ ገብተው ደግሞ እየሰሩ አድቫንስ ማድረግ የሚፈልጉ ልጆች መጥተው የሚማሩ አሉ።
ሾላ ትምህርት ቤት ሆኖ እንዲከፈት ከሀሳብ ጀምሮ ድጋፍ ያደርጉ ከነበሩ ሰዎች መካከል ደግሞ ከአስማማው ጋር በአዮዋ ከተማ በሚገኘው መሐረሽ ዩኒቨርሲቲ የኮምፒውተር ሳይንስ የተማረችው እና ዛሬ ድርጅቱን በኃላፊነት የምትመራው ሊሊ አንዷ ናት። ሊሊ በተለይ ሴቶች በስፋት በማይታዩበት የቴክኖሎጂ ዘርፍ ተምራ እንደ ማይክሮሶፍት እና ናሳ ከመሳሰሉ ትልልቅ የቴክኖሎጂ ድርጅቶች ጋር ከመስራቷ በተጨማሪ ሌሎች ሴቶች በዘርፉ አድገው ትልቅ ደረጃ ሲደርሱ የማየትም ምኞት አላት። ነገር ግን በውስጡ ያለውን ፈተና በጽናት ማለፍ የሚጠበቅባቸዋል ትላለች።
ቴክኖሎጂ ላይ ያለሽ ሰው ስትሆኚ ፖለቲካውን ማኔጅ ማድረጋችን ሚሆን ይብን አንደርስታንድ ስራሽ ላይ ነው ልብሽ ያለው እንጂ ማንን ላስደስት፣ እንዴት ብዬ ላውራ፣ እንዴት ልልበስ የሚለው ነገር ፎከስሽ አይደለም እና በዛ ምክንያት የመጀመሪያ ስራዬ ላይ በጣም ተጎድቼ ነበር እና በዛ መካከል በጣም ትንንሽ ነገሮች አፕን ያደርጋሉ። የዘር ጋር የተገናኘ ቋንቋውም ችግር ነበረ። ገና እንደመጣው ነው ካልቸሩን አንደርስታንድ አላደረገው የምናገረው ነገር በጣም ፖለቲካሊ ሮንግ ይሆናል።
ለዛ ነው ለሊሊ ትልቁ ስኬት ሴቶች ፈተናውን አልፈው ትልቅ ቦታ ሲደርሱ ማየት የሆነው። በኮሮና ወረርሽኝ ምክንያት ብዙ ሰዎች ስራቸውን አጥተው በተቸገሩበት ሰዓት የሾላ ተማሪዎች ከቤታቸው ሆነው በሙያው መስራታቸው እንደሚያኮራትም ትናገራለች።
በተለይ ኮሮና ጥርቅምቅም ብሎ ሁሉ ነገር ሲዘጋ ብዙ ሰው ነው ስራ ያጣው። እኛ ከሾላ ከትምህርት ቤቱ ስር ቢዛ ካፌ የሚባል አለ። እዛ የምታስተናግድ የነበረች ልጅ ናት እና እላይ እየመጣች ተምራ ጨርሳ ስራ ይዛ አሁን ከሶስት አመት በላይ ሰርታለች እና እንደተዘጋ ውላ ቤቴ ቁጭ ብዬ አልጋይ ላይ ቁጭ ብዬ ሻይ እያፈላው ወተት እየጠጣ ስራዬን ልስ አላደርግ እንዴት ብዬ ነው ማመሰግናችሁ? ምን ሆን ነበረ? በቃ ስራ ቁጭ ብዬ አንኢምፕሎይመንት ነበር የምጠብቀው በዚህ ሰዓት ምናም ብላ በጣም ግሬትፉል ሆና አፕሪሼት አድርጋ ነገረችን። በዛ ሰዓት ብዙ የከፈለችው ሳክሪፋይስ አለ ያንን ነገር አቺቭ ለማድረግ ማለት ነው። ትንሽ የምትከፍይው የስድስት ወር ወይ የአመት ሳክሪፋይስ በጣም በብዙ መልኩ ነው ላይፍሽን የሚቀይረው።
ተድላም በዚህ ይስማማል። እንደ ሾላ ያሉ የትምህርት ተቋማት በቋንቋቸው አስተምረው ለስራ በማብቃታቸው የእሱና የሌሎች በሺዎች የሚቆጠሩ ሰዎች ህይወት እንደተቀየረ ይመሰክራል።
ሾላም ሆኑ ሌሎች ኢትዮጵያውያን ማሰልጠኛ
ትሬኒንግ ኢንስቲትዩሽንስ እዚህ ላለው ኮሚኒቲ በራሳቸው ቋንቋ በቀላሉ ሊረዱ በሚችሉበት ፎርም እና ደግሞ ካሪየር ሳፖርት የሚሉት አለ። ወደ ስራ እንዴት መግባት እንደሚችሉ የተለያዩ ትሬኒንጎችን በመስጠት ያግዛሉ። ስለዚህ በቀላሉ ተግባብተው ሰዎች በቀላሉ እንዴት ከስራው ጋር ሊገናኙ እንደሚችሉ ትሬኒንጎችን በመስጠት ያግዛሉ ብዬ አምናለሁ።
በየትኛውም የስራ ዘርፍ ብቁና ተወዳዳሪ ሆኖ ለመገኘት ቢያንስ መሰረታዊ የኢንፎርሜሽን ቴክኖሎጂ እውቀት ግድ የሚልበት ዘመን ላይ እንገኛለን። በዓለም አቀፍ የስራ ገበያ ውስጥ ብቁ ሆኖ ለመገኘትና ከዛም አልፎ በቀላሉ ስራ ፈጣሪ ለመሆን ታዲያ እንደ ሾላ ያሉ ባጭር ጊዜ ስልጠና ብቁ የሚያደርጉ ተቋማት ትልቅ ሚና እየተጫወቱ ነው። ሾላ ከአሜሪካን ሀገር በተጨማሪም ኢትዮጵያ ውስጥ ቅርንጫፍ በመክፈት በማስተርስ ደረጃ የተለያዩ ስልጠናዎችንም እየሰጠ ይገኛል። ለአሜሪካ ድምጽ ዘገባ ስመኝሽ የቆየ ከፌርፋክስ ቨርጂኒያ።
ሰማኝሽንና እንግዶቿን እናመሰግናለን። የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀዋል። በምሽቱ ፕሮግራሙ አናዘጋጅ ሰለሞን አባተና በሁሉም ስፍራ ባሉ መላ ባልደረቦቻችን ስም የምሰናበታችሁ ጽዮን ግርማ ነኝ። አብራችሁን ስለቆያችሁ እናመሰግናለን። ሰላም።